ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ የየካ ክፍለ ከተማ አንዳንድ ነዋሪዎች ለአሜሪካ ድምጽ በሰጡት አስተያየት የቀበና ወንዝ ዳርቻን ለማልማት በተያዘው እቅድ ምክንያት ከሚኖሩባቸው አካባቢዎች በአጭር ጊዜ ውስጥ ትነሳላችሁ መባላቸውን ገልጸው ይህ ጉዳይ ስጋት ፈጥሮብናል በማለት ቅሬታቸውን አሰምተዋል። በየካ ክፍለ ከተማ የወረዳ 4 ነዋሪ መሆናቸውን የገለጹት አንድ አስተያየት ሰጪ በክፍለ ከተማው ዋና መስሪያ ቤት በተጠራ ስብሰባ ይኸው ቅድመ ማስጠንቀቂያ መሰጠቱን ተናግረዋል።
በቃ በአስቸኳይ ትነሳላችሁ የሚል ነው። ምንድነው ምክንያታችሁ? በአጭር ጊዜ እንዴት ነው የሚሆነው? አቅመ ደካሞች አሉ፣ ሽማግሌዎች አሉ፣ ተማሪዎች አሉ። ትምህርት ቤት አስመዝግበን ጨርሰናል፣ ትምህርት ቤት አስመዝግበናል። ያ ሁሉ ተደርጎ ምንድነው ምክንያታችሁ ሲባል በቃ በአጭር ጊዜ በወንዝ ተፋሰስ ይነሳል አሉ።
እስከ መቼ ነው የሰጧቸው አሁን ቀነ ገደቡ?
እነሱ ክፍለ ከተማ ላይ ተናገር የሚሉት እስከ 21 ይላሉ፣ እስከ መስከረም 21 ነው የሚሉት።
በዚሁ ክፍለ ከተማ የወረዳ 4 ነዋሪ መሆናቸውን የጠቀሱት ሌላኛው አስተያየት ሰጭም ባለፈው ሳምንት አርብ ዕለት ነዋሪዎቹ ስብሰባ ተጠርተው ከመኖሪያቸው ባጠረ ጊዜ ውስጥ እንደሚነሱ እንደተነገራቸው ይገልጻሉ።
የካ ክፍለ ከተማ ነው መገናኛ የተጠራ ነው። እዛ ገባን እኛን ያወያዩን ሰዎች ግን ታታራችሁ ለልማት ስለምንፈልግ በዚህ 20 እስከ መስከረም 21 ትለቃላችሁ ያለው። እንዴት ነው የምንለቀው? በዚህ 21 ቀን ውስጥ የት ነው የምንወጣው? ምንድነው የምንሆነው? ምንድነው የምናደርገው?
ነዋሪዎቹ ባነሱት ቅሬታ ዙሪያ ለአሜሪካ ድምጽ አስተያየት የሰጡት የክፍለ ከተማው የኮሙኒኬሽን ጽፈት ቤት ኃላፊ አቶ ታደለ በቀለ በበኩላቸው ባለፈው ሳምንት የተጠቀሰው ስብሰባ መጠራቱንና በርካታ ነዋሪዎችም መገኘታቸውን ገልጸው በስብሰባው ተሰምቷል የተባለው መረጃ ግን የተሳሳተ ነው ብለዋል።
ሀርከን ማለት ተባለው እሱ ሐሰት ነው።
ውሸት ነው?
አዎ እሱ ውሸት ነው።
በስንት ቀን የተባሉት ማለት ነው?
የወንዝ ዳርቻ ልማት ነው። ከኮሪደር ጋር የተገናኘ ሁለተኛ ዙር ጥናት አለ፣ ምን አለ፣ ህዝብ አወያየት አለ። እያንዳንዱ ስራ ይሰራል፣ በጣም በርካታ ስራ ይሰራል። ስለዚህ በኮሪደር ልማቱ እዚህ ፊት ለፊት በመንገድ ውስጥ ዳርቻ ሲሰራ የነበረው ሂደት ተከትሎ ደግሞ በዛ ይሄዳበታል ማለት ነው።
በክፍለ ከተማው በሚገኝ የቀበና ወንዝ ዳርቻ የሚከናወነው ልማት የአዲስ አበባ ኮሪደር ልማት ሁለተኛው ምዕራፍ አካል መሆኑን የተናገሩት የኮሙኒኬሽን ኃላፊው አቶ ታደለ አሁን እየተከናወነ ያለው ህዝቡን የማወያየትና መረጃ የማጥራት ስራ እንደሆነ ተናግረዋል።
የወንዝ ዳርቻ ልማት ዙሪያ ከየት የት እንደሚደርስ ውይይት ተካሂዷል። በዛ ላይ ደግሞ ሰውም ረክ አደረገ። እንዴት ነው? ለምንድን ነው የምንነሳ? የሚል ነገር ታሳቢ ተደረገ። ኦልሬዲ በቃ ተጀመረ። አሁን የማጥራት ስራ ገና የማጥራት ስራው ራሱ ስንትና ስንት ጊዜ ይወስዳል።
ስለዚህ የተቀመጠ ቀነ ገደብ የለም ነው እያልከኝ ያለኸው?
አዎ ቀነ ገደብ የለም። ከጥታ በቃ እንደሚነሱ የማወያየት ስራ በምን አይነት መንገድ ዝምልን ሰው ተነስ አትልም፣ ታወያያለ በየደረጃው። ስለዚህ አንድ ላይ ሆኖ ሰው ጉዳዩ ስለምን እንደሆነ እንዲያውቀው፣ ከዛ በኋላ ደግሞ በየደረጃ ያለው አካል ደግሞ እያንዳንዱን ነገር ደግሞ እየወረደም ዋን ቱ ዋንም እያገኘ ተነጋገር እየተግባባን ነው እየሰራን ያለን። አሁንም በኮሪደር ልማቱም እንደዛ ነው፣ እየተነጋገር ነው እየተግባባን የሰራ። አሁንም ደግሞ ይህንን በተመሳሳይ ነገር ነው የሚሰራ።
በስብሰባው ከወረዳ 1 እስከ ወረዳ 7 ያሉት ነዋሪዎች መገኘታቸውንና የይዞታ ሰነዶቻቸውን እንዲያስመዘግቡ እንደተነገራቸው የጠቀሱት የመጀመሪያው አስተያየት ሰጪ አንዳንዱ አማራጭ ቀርቦለታል፣ ሌላው ደግሞ ይህን እድል አላገኘም ይላሉ።
ቅዳሜ ዕለት የመዘገቧቸውን ሰዎች ባለስንት መኝታ ቤት ትፈልጋለህ ባለምን እያሉ ሲያስመርጡ ነበር። የግል ቤቶችን ዛሬ ትፈልጋለህ ወይስ ኮንዶሚኒየም ሲሉ ቆዩ። እሁድ ዕለት ደግሞ የሄድነውን ሰዎች ምንም አይነት ምርጫ የለም፣ በቃ ዝም ብሎ ብቻ ካርታ አስገቡ ነው፣ በቃ ጥርጊያ ነው ሁሉ ነገር። እና በጣም ስጋት ላይ ነው ያለ ነው።
ለአሜሪካ ድምጽ የተናገሩ ሶስተኛ አስተያየት ሰጭም ሰነዳችንን በመያዝ ሄደን ብንመዘገብም የተሰጠን አማራጭ ግን የለም ይላሉ።
ለሰው ለህዝቡ የሚሆን ነገር ተደርጎ ከፍሎ መኖር እንዲችል ምናምን የሆነ ሁኔታዎች ከመሳሰው ቢሆን በጣም ጥሩ፣ ግን እንደዚህ አይነት አማራጭ የለም። ይፈርሳል ምን ማለት ነው? ዝም ብሎ ድንገት ይፈርሳል ይባላል? ልጆች አሉ፣ ብዙ አይነት እንትን አለ፣ ማህበራዊ ህይወት ብዙ ነው። 40-50 ዓመት የኖረ ሰው በሀያ ቀን እንደ ምን አይነት ፋሲል ምን አይነት ቤት ነው የምታገኘው?
የኮሚኒኬሽን ጽህፈት ቤት ኃላፊው አቶ ታደለ በቀለ ደግሞ በልማቱ ምክንያት ለሚነሳው ነዋሪ አማራጮችን ለመስጠት ጥናት እየተደረገ ነው፣ ህዝቡ ሊሰጋ አይገባውም ይላሉ።
የቅደም ተከተል ሂደት አለው። ከጥናት ጀምሮ እንግዲህ ጥናት ተደርጎ መሰራት አለበት የሚለው ነገር ወረደ ያልቋል። ግን ምን ያህል ሰው ነው ያለ፣ ምን ያህል ቤት ነው ያለ፣ ምን ያህል አባወራ ነው ያለ፣ ምን ያህል የቀበሌ ቤት፣ ምን ያህል የግል ቤት የሚለውን ነገር እሱ ሁሉ ይጠናል እንጂ ዝም ብሎ እንደ ነዋሪ ዝም ብለህ አንድ ላይ ጠቅልልህ ዝም ብለህ አፈናቅልህ ጣንትለው ሁኔታ ላይ አይደለም ያለ። ስለዚህ ምንም የሚያሰጋ ነገር የለም።
ቅሬታቸው እስከሚፈታ ድረስ ውይይት ይደረጋል።
አዎ ውይይት እስከታስደረስ ውይይት ይደረጋል። ከብሎክ ጀምሮ እስከ ክፍለ ከተማ ድረስ ይደረጋል። የተደረገ እያንዳንዱ ነገር እንትን የተባለ እዚህ ያመነበት ስራ ለምን እንሰራለን እኛ? ሁሉም እዚህ ያመነበት ስራ ነው የሰራን የመጣን። አሁንም ተመሳሳይ ስራ ነው የሚሰራ።
የአዲስ አበባ የኮሪደር ልማት ሁለተኛው ምዕራፍ በተለያዩ የከተማዋ አካባቢዎች መጀመሩን ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።